ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥር 16 2016 ዓ.ም ምሽት መሰናዶ ጀመረ። ኢትዮጵያና ግብጽ እየተካሰሱ ነው። በምሽቱ በዚህ ዙሪያ ዘገባ አለን። በሌላ በኩል መንግስት ለታጣቂ ኃይሎች ሀቀኛ የሰላም ጥሪ ያቀርብ ሲል ኢዜማ ጠየቁና እንዲሁም ደግሞ ሌሎች የሀገር ውስጥና ዓለም አቀፍ ዜናዎችና ዘገባዎችን ይዘን ወደ እናንተ እየመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት ኤደን ገረመው አብራችሁ ትዘልቃለች። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታከናውናለች። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጅ ጫጭነት ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እስከ ምሽቱ 4 ሰዓት ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሃሪክ የፌስቡክ ገጽና ድረገጽ እንዲሁም ደግሞ የዩቲዩብ ገጽ ላይ ተከታተሉ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ ተሰናዳው ዜና እናልፋለን።
በድጋሚ እንደምን አመሻችሁ። 1400 ኪሎ ግራም የሚመዝን ወርቅ ቦሌ አየር ማረፊያ ተያዘ። በናይጄሪያ ግጭት 55 ሰዎች ሕይወታቸውን አጡ። እንዲሁም አሜሪካ፣ ደቡብ ኮሪያና ጃፓን ከሰሜን ኮሪያ ጋር ጦርነት ለማድረግ እየተዘጋጁ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ክስ አሰምተዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ከኒያሜ ኒጀር የመጣ ነው የተባለ 1400 ኪሎ ግራም የሚመዝን ወርቅ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከሶስት ሳምንታት በፊት መያዙን ተከትሎ የኒጀር ፖሊሶች ምርመራ መጀመራቸውን ኤኤፍፒ ከፍትህ አካላት አገኘሁት ያለውን መረጃ ጠቅሶ ዘግቧል። 100 ሚሊዮን ዶላር የሚጠጋ ዋጋ እንደሚያወጣ የተገመተው ወርቅ አዲስ አበባ ላይ መያዙን ትራንስፓረንሲ ኢንተርናሽናል የተሰኘው መንግሥታዊ ያልሆነ ድርጅት ቀን ሳይጠቅስ ማስታወቁንም ዘገባው አመልክቷል። የኒጀር ፍትህ ሚኒስትር አሊዩ ዳውዳ በመንግሥታዊ ሬዲዮ ሲናገሩ መስሪያ ቤታቸው ጉዳዩን በተመለከተ ለፖሊስ ማስታወቁንና ምርመራም በመካሄድ ላይ እንደሆነ አስታውቀዋል። ከእንደ አውሮፓውያን አቆጣጠር 2004 ወዲህ የወርቅ ምርቷን እንደጨመረ በሚነገረው ኒጀር 1000 የሚሆኑ ባህላዊ የወርቅ አውጪዎች በአገሪቱ ሰሜንና ምዕራብ አካባቢ በተቦታተነ ቦታ ይገኛሉ። አካባቢዎቹ የጸጥታ ችግር ያለባቸውና የታጠቁ ጂሃዲስቶች እንደሚንቀሳቀሱበት ታውቋል። ምርመራው የወርቁን መነሻና ላኪዎቹን ለመለየት የሚደረግ ሲሆን ወርቁን በህገወጥ መንገድ በማስተላለፍ የተሳተፉ ግለሰቦች ለፍርድ እንደሚቀርቡ የፍትህ ሚኒስትሩ አስታውቀዋል። ክስተቱ በጀነራል አብዱራህማኔ ቲያኒ የሚመራውን ሁንታ ያሳሰበ ጉዳይ መሆኑንም ሚኒስትሩ አክለዋል። በኢትዮጵያ የሚገኘውን ወርቅ ወደ ኒጀር ለመመለስ ሂደት እንደሚጀምርም አስታውቀዋል። የኒጀር ማዕድን ሚኒስትር የማዕድን ማውጣት ፈቃድ እንዳይሰጥ ለጊዜው ማገዱንም አስታውቋል። በኒያሜ በሚገኘው ዲዮሪ ሃማኒ የዓለም አቀፍ አውሮፕላን ማረፊያ የሚሰሩና በደርዘን የሚቆጠሩ የጉምሩክ ሰራተኞች፣ የፖሊስና ሌሎችም የጸጥታ አካላት ወደ ሌላ ቦታ መዛወራቸውን የኤኤፍፒ ዘገባ አመልክቷል። በሰሜን ማዕከላዊ ናይጄሪያ በሙስሊም ከብት አርቢዎችና በክርስቲያን ገበሬዎች መካከል በፈነዳ ግጭት 55 ሰዎች መገደላቸውን ቀይ መስቀልና የማህበረሰብ መሪዎች ማስታወቃቸውን የኤኤፍፒ ዘገባ አመልክቷል። ማንጉ በተባለው አውራጃ የሰዓት እላፊ ቢታወጅም ትምህርት ቤቶችና የሃይማኖት ተቋማት መቃጠላቸውና መዘረፋቸው ታውቋል። በአብዛኛው ክርስቲያኖች የሚገኙበት የሙዋጋቡል ጎሳ ልማት ማህበር ከፉላኒ ወገን ያሉትን ሙስሊም ከብት አርቢዎች ለጥቃቱና ለ30 ሰዎች ሞት ተጠያቂ አድርገዋል። የሙስሊም ድርጅት ተወካዮች በበኩላቸው 25 አስከሬኖችን ማግኘታቸውን አስታውቀዋል። ኤኤፍፒ ተመልክቻለሁ ባለው የናይጄሪያ ቀይ መስቀል ማህበር ሪፖርት መሰረት 55 ሰዎች መገደላቸውና ከ100 በላይ የሚሆኑ ደግሞ መጎዳታቸው ታውቋል። 1500 የሚሆኑ ሰዎች መፈናቀላቸው ሲታወቅ በሁለት ካምፖች እንዲጠለሉ ተደርጓል ተብሏል። ባለፈው ገና በደረሰ ጥቃት 200 ክርስቲያኖች ከተገደሉ ወዲህ በአካባቢው ውጥረት መስፈኑ ተነግሯል። እስራኤል በፈጸመችው ጥቃት ተፈናቃዮች በተጠለሉበት በአንድ የተመድ መሰልጠኛ ማዕከል የነበሩ 12 ሰዎች መገደላቸውን ተከትሎ ሲቪሎችን ከጥቃት ለመጠበቅ አስፈላጊ ሁሉ እንዲደረግ አንድ ድርጅቱ ባለስልጣን አሳስበዋል። በጋዛ የሰብአዊ ስራ የሚያከናውነው የተመድ ድርጅት ኃላፊ የሆኑት ቶማስ ዋይት በደቡብ ጋዛ በመትገኘው ካን ዩኒስ ከተማ የደረሰው ጥቃት ለሰብአዊ ህግጋት በተደጋጋሚ ያለመገዛትን ያመለክታል ብለዋል። በካን ዩኒስ ሲቪሎች በሚገኙባቸው ቦታዎች በተከታታይ በመድረስ ላይ ያለው ጥቃት በአስቸኳይ መቆም አለበት ሲሉ ማክለዋል። በሆስፒታሎችና ተፈናቃዮች በሚገኙባቸው መጠለያዎች ውስጥ ያሉ ሰዎች በመገደል ላይ ናቸው። የህይወት አድን ስራዎችም ተስተጓጉለዋል ሲሉ አክለዋል ቶማስ ዋይት። በጥቃቱ 73 ሰዎች እንደተጎዱም ኃላፊው አስተዋቀዋል። የእስራኤል ሰራዊት በበኩሉ ድብደባው በኃይሎቹ የተፈጸመ ነው ብሎ እንደማያምን አስተዋቀው፣ የካን ዩኒስ አካባቢ ግን የሐማስ ታጣቂዎች ዋና መደብ እንደሆነ ገልጿል። በአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ቬዳንት ፓቴል ሲቪሎች የተመድ ማዕከላትና የሰብአዊ ሰራተኞች ከአደጋ መጠበቅ እንዳለባቸው ዋሽንግተን ላይ ተናግረዋል። አሜሪካ፣ ደቡብ ኮሪያና ጃፓን ከሰሜን ኮሪያ ጋር ጦርነት ለማድረግ እየተዘጋጁ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት ረቡዕ ክስ አሰምተዋል። ሶስቱ አገራት በበኩላቸው በጋራ የሚያደርጉት ወታደራዊ ልምምድ በመከላከል ላይ ያተኮረና ከሰሜን ኮሪያ በመምጣት ላይ ያለውን የኒውክሌር ስጋት ለመቋቋም ያለመ መሆኑን ይናገራሉ። በተመድ በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ላቭሮቭ ከደቡብ ኮሪያ የሚሰማው ትርክት ድንገት ሰሜን ኮሪያ ላይ አነጣጥረዋል ብሏል። በተመሳሳይ ከጃፓን የሚሰማው መልእክትም ተንኳሽ እንደሆነ አመልክተዋል። የወታደራዊ ትብብሩ ዓላማ ከኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ ጋር ለውጊያ መዘጋጀት እንደሆነ ግልጽ ሆኗል ብለዋል ላቭሮቭ። ሶስቱ አገራት የአሜሪካንን አውሮፕላን ተሸካሚ መርከብ ያሳተፈ የጋራ ወታደራዊ ልምምድ ባለፈው ሳምንት አድርገዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው ተከታታይ የሚሳኤል ሙከራዎችን በማድረግ ላይ ናቸው። ሩሲያ ከሰሜን ኮሪያ ጋር ያላት ግንኙነት በጥሩ ሁኔታ እያደገ መሆኑን ላቭሮቭ ተናግረዋል። ይህ በእንዲህ እንዳለ ሰሜን ኮሪያ በመዲናዋ ፒዮንግያንግ የሚገኝንና ከደቡብ ኮሪያ ጋር በሰላም መልሶ ለመዋሃድ ያላትን ፍላጎት የሚያሳየውን ቅስት በማፍረሷን ተከትሎ አገሪቱ ወደ ዲፕሎማሲ እንድትመለስ አሜሪካ በመጠየቅ ላይ ነች። ለአስርት ዓመታት የቆየውን ቅስት በማፍረስ ኪም ጆንግ ኡን ከደቡብ ኮሪያ ጋር በሰላም የመዋሃዱን ተስፋ አጨናግፈዋል ተብሏል። ከአሜሪካና ከጎረቤቶቿ ጋር ፍጥጫ ውስጥ ያለችው ሰሜን ኮሪያ አዲስ ክሩዝ ሚሳኤል መሞከሯን ዛሬ ሐሙስ አስታውቃለች። ደቡብ ኮሪያም የሰሜን ባላንጣዋ ወደ ምዕራባዊ የውሃ አካል አቅጣጫ ክሩዝ ሚሳኤል ማስወንጨፏን እንደደረሰችበት አስታውቃለች። የሰሜን ኮሪያ የሚሳኤል እንቅስቃሴዎች በተባበሩት መንግስታት ድርጅት የታገዱ ባይሆንም ለደቡብ ኮሪያና ጃፓን ግን የስጋት ምንጭ ናቸው። ሰሜን ኮሪያ በያዝነው ወር ብቻ ተደጋጋሚ የሚሳኤል ሙከራዎችን አድርጋለች። በጃፓን እና በጓም በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ያነጣጠሩ ናቸው ተብሏል። በመጨረሻም ዋይት ሃውስ እና የሁለቱ ፓርቲዎች የሕግ መወሰኛ ምክር ቤት አባላት በጋራ ሲደራደሩበት የቆየውንና ለዩክሬን፣ ለእስራኤል እና ለታይዋን የ106 ቢሊዮን ዶላር እርዳታ ለመስጠት እንዲሁም የፍልሰተኞችን ደንብ ጠበቅ ለማድረግ ለወራት ሲሰራበት የቆየውን ስምምነት እንደሚቃወሙ የሪፐብሊካን እጩ እንደሚሆኑ የሚጠበቁት የቀድሞ ፕሬዚደንት ዶናልድ ትራምፕ በመግለጽ ላይ ናቸው። በቀጣዩ ምርጫ የፍልሰተኞች ጉዳይ አንገብጋቢ እንደሆነ በሚያምኑ ድምፅ ሰጪዎች የሚደገፉት ትራምፕ ባለፈው ማክሰኞ በኒው ሃምፕሸር የተደረገውን ቅድመ ምርጫ አሸንፈዋል። በሚሊዮን የሚቆጠሩ ሰዎች ወደ አገራችን በመጎረፍ ላይ ናቸው፣ የሚመጡትም ከእስር ቤትና ከአእምሮ ሕክምና ተቋማት ነው ሲሉ ተደምጠዋል ትራምፕ። ትራምፕ ማክሰኞ ዕለት የተቀዳጁ ድል የሪፐብሊካን ሕግ አውጪዎች የፍልሰተኞችን ሕግ በተመለከተ ሰጥቶ በመቀበል ላይ የተመሠረተ ስምምነት እንዳያደርጉ ጫና ለማሳደር ይረዳቸዋል ተብሏል። ትራምፕ በባለቤትነት በያዙት የማኅበራዊ መድረክ ትሩዝ ሶሻል ላይ ባወጡት መልእክት በሚሊዮኖች የሚቆጠሩ ሰዎች የተፈጸመ ያለ ወረራ ብለው የገለጹትን የፍልሰተኞች ወደ አገሪቱ መግባት ለማስቆም የሚያስችሉ ሁኔታዎች ካልተካተቱ ሪፐብሊካኖች በድንበር ሕጉ ላይ ስምምነት እንዳያደርጉ አሳስበዋል። ዋይት ሃውስና የሁለቱ ፓርቲዎች የሕግ መወሰኛ ምክር ቤት አባላት ለወራት በጋራ ሲደራደሩበት የቆየውና ለዩክሬን፣ እስራኤልና ታይዋን የ106 ቢሊዮን ዶላር እርዳታ ለመስጠት ያለመው ስምምነት የፍልሰተኞች ደንብ ጠበቅ የሚልበትና ድንበርንም ለመጠበቅ የሚያስችሉ ሁኔታዎች እንዲካተቱበት ሪፐብሊካኖች በመወትወት ላይ ናቸው። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተፈጽሟል። ለቀሪ ዝግጅቶች ወደ አስተናጋጅ አመራቸዋሉ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሳችሁ እንግዱ ወልዴ ነበር። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መሰናዶውን በመምራት ኤደን ገርሞ፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ዋና አዘጋጇ ጽዮን ግርማ፣ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሽናፊና ግርማ ደገፋ የምስልና የድምጽ ቅንብሩን አብረን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። ኢትዮጵያና ግብጽ መካሰሳቸውን ቀጥለዋል። የግብጽ መግለጫዎች ኢትዮጵያን አያሸብሩም ሲሉ የኢትዮጵያ የውጭ ጉዳይ ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች ተናግረዋል። ግብጽ ኢትዮጵያን በማወክ ዘመቻ የከሰሱት አምባሳደር መለስ አለም ሀገራቸው ከሶማሊላንድ ጋር የገባችው መግባባት ትክክለኛ ግንዛቤ እንዲያገኝ በመጣር እንደምትቀጥልም አስታውቀዋል። የግብጽ ፕሬዝዳንት ሶማሊያ ማንንም እንዲያስፈራራት አንፈቅድም ሲሉ ሰሞኑን ለወረወሩት መልእክትም ሲመልሱ ለሶማሊያ ግብጽ ከኢትዮጵያ በላይ ሐሳቢ ልትሆን አትችልም ብለዋል። በቅርቡም ካይሮ ላይ በተካሄደ የአረብ ሊግ የሚኒስትሮች ጉባኤ ላይ ኢትዮጵያ በአካባቢው ያለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ተናግረው ነበረ። ዘገባው የኬኔዲ አባተ ነው፣ ዝርዝሩን ይዟል።
የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ጥር 6 2016 ዓ.ም በሰጡት ጋዜጣዊ መግለጫ ከካይሮ የሚሰነዘሩ አስተያየቶች ኢትዮጵያን እንደማያሸብሯት ገልጸው የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ባለፈው ሳምንት ለሰጡት አስተያየት ምላሽ ሰጥተዋል።
የመግለጫ ጋጋታ ኢትዮጵያ ላይ የሚፈጠረው ነገር የለም። ይሄ አገር ትልቅ አገር ነው። በሲኒ ውስጥ እንዳ ባለ ማዕበል የሚናጥ አይደለም። ባለፉት 3 አመታት ያለፈንበት ሁኔታ ሌሎች ሀገሮች ያልፉበታል ብላችሁ እንዳትገምቱ። ባለፉት 1000 ዘመናት ያለፈንበትን መንገድ ብዙ ሀገሮች አያልፉትም። ስለዚህ የግብጽ ወንድሞቻችን የሚያወጡት መግለጫ ብዙም የሚያመጣው ነገር የለም። በፊት ከህዳሴ ግድብ ጋር በተያያዘ ብዙ መግለጫ ያወጣ ነበር። ግድቡ ቀጥሏል፣ አሁን ያለበት ደረጃ ደርሷል። በቀጥታም በተዘዋዋሪም ይሄ ሀገር መረጋጋት እንዳይኖር ይፈራሉ። እኛ ምንለው ሳይሆን እንደ ሰሞኑ የአፍሪካ ዋንጫ የእግር ኳስ ዋንጫ በቀጥታ ቴሌቪዥን የተላለፈ ነው በቀጥታ። ስለዚህ መደምደሚያ ላይ ለመድረስ ብዙ የሚቸግራል። መግለጫ የሚሸበር የሚረበሽ ሀገርና ህዝብ አይደለም። አሁን ያለን ነጻነት በዋጋን የመጣው
የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ሶማሊያን ማንንም እንዲያስፈራራት ግብጽ አትፈቅድም ሲሉ በውድለት ማስጠንቀቃቸውን መዘገባችን ይታወሳል። ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በመሆን አልሲሲ በሰጡት በዚሁ ጋዜጣዊ መግለጫ ማንንም ሶማሊያን እንዲያስፈራራም ሆነ ደህንነቷን አደጋ ላይ እንዲጥል አንፈቅድም ብለዋል። ሲሲ አክለውም ግብጽን አትፈታተኑ ወይም ወንድሞቿን አታስፈራሩ፣ በተለይም ደግሞ ጣልቃ እንድንገባ ከጠየቁ ሲሉ ተናግረዋል። ወደብ አልባ የሆነ ኢትዮጵያ ከሶማሊላንድ ጋር የፈጸመችው ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በመተኩ ኢትዮጵያ ለሶማሊላንድ የነጻ ሀገርነት እውቅና ልትሰጣት እንደምትችል አስታውቃለች። ሶማሊላንድን የሀገሯ አካል አድርጋ የምትቆጥረው ሶማሊያ ግን ይህንን ስምምነት ተቃውማለች። ለኢትዮጵያ የማስተላልፈው መልእክት መሬትን ለመቆጣጠርና ለመያዝ መሞከር ማንም የማይስማማበት ጉዳይ ነው ያሉት አልሲሲ የተሻለው መንገድ በልማት ላይ መተባበር ነው ብለዋል። የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪም ባለፈው ሳምንት በካይሮ በተካሄደው የአረብ ሊግ የሚኒስትሮች ስብሰባ ላይ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ጥሪ አቅርበው ኢትዮጵያ የቀጣናው አለመረጋጋት ምንጭ ሆናለች ማለታቸው ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ለግብጽ መሪዎች በሰጡት ምላሽ ግብጽ ኢትዮጵያ እንዳትረጋጋ የምትሰራ መሆኗን ተናግረዋል። ከካይሮ የሚሰነዘሩት አስተያየቶች ተመሳሳይ ይዘት እንዳላቸው የገለጹት ቃል አቀባዩ የሀገሪቱ አቋም ኢትዮጵያን አያሸብራትም ሲሉ ተደምጠዋል። የግብጽን አቋም በጣልቃ ገብነትም ፈርጀዋል።
አፍሪካዊ መፍትሄ ሲባል ከህዳሴ ግድብ ጋር ብቻ ሳይሆን ኤዩም እንዳለው የውጭ ጣልቃ ገብነት አይጠቅምም። የውጭ ጣልቃ ገብነት ዋናው አላማው ግጭቱን ቁርሾውን ላቻውን ቀውሱን ማርገብ ሳይሆን ማራገብ ነው። በእኛ በኩል ቀውሱን ማርገብ ነው ተቃሚ ዲስከሌት ማድረግ እንጂ ዲስከሌት ማድረግ አይጠቅም። ብዙ የቤት ስራ ያለው ሰው እንደዛ ያደርጋል። ስለዚህ ሁኔታዎችን ማራገብ ሳይሆን ማርገብ ነው የሚጠቅመው። ከኢትዮጵያ በላይ ለሶማሊያውያን አስባሉ ብሎ የሚል ሰው እንደዚሁ ከንቱ ማፋጨት ነው። ዋጋ የሚከፍሉ ኢትዮጵያውያን ናቸው። ተቋሞች እንዲቋቋሙ ኢትዮጵያውያን ናቸው ዋጋ እየከፈሉ። ኢትዮጵያውያንና ሶማሌ አንድ ህዝብ ናቸው። በጣም ቤተሰብ ናቸው። ወዳጅ አሉ ቤተሰብ። ስለዚህ በዛ ደረጃ መታየት ይኖርበታል።
የግብጽን አቋም የተቃወመችው የሶማሊያ ተገንጣይ ግዛት ሶማሊላንድም ግብጽ ዲፕሎማሲያዊ ጥረቷን እንደ ሱዳን፣ ሊቢያና ጋዛ ያሉ የቅርብ ጎረቤቶቿን ግጭቶች ወደ መፍታት እንድታዞር እናበረታታለን ብላለች። ዩናይትድ ስቴትስን ጨምሮ የተለያዩ የዓለም አቀፉ ማህበረሰብ አካላት ስምምነቱን ተከትሎ የተፈጠረው ውጥረት እንደሚያሳስባቸውና የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር መጠየቃቸው ይታወቃል። አምባሳደር መለስ አለም በዛሬው መግለጫቸው ከስምምነቱ ጋር በተገናኘ የኢትዮጵያን ፍላጎት ለተለያዩ ዓለም አቀፍ አካላት የማስረዳት ሥራ እየተከናወነ መሆኑንና አውንታዊ ምላሾች እየተገኙ እንደሆነም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን ምሽታችሁን ከኛ ጋር ለማሳለፍ ስለፈቀዳችሁ አብዝተን እናመሰግናለን። የተከታተላችሁት አብይ ርዕሱን ነበር። የትንታኔ መጽሔት ይቀጥላል። በኢትዮጵያ የትጥቅ ግጭቶችን ለማስቆም መንግስት ለታጣቂ ኃይሎች ሀቀኛና ይፋዊ የሰላም ጥሪ እንዲያቀርብ በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዛሬ በሰጠው ጋዜጣዊ መግለጫ ጠየቀ። የኢትዮጵያ መንግስት ለትግራዩ የረሃብም አደጋ ትኩረት አልሰጠም በማለት ፓርቲው ክስ አሰምቷል። በፓርቲው መግለጫ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ገብረ ሚካኤል ገብረ መድህን ጋዜጣዊ መግለጫውን ተከታትሏል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የዜጎች ሰላምና ደህንነት ይጠበቅ፣ ሰብአዊና ዲሞክራሲያዊ መብቶች ይከበሩ በሚል ርዕስ ዛሬ ሐሙስ በሰጠው ጋዜጣዊ መግለጫ በኢትዮጵያ የጸጥታ ችግር እየተባባሰ እንደመጣ ገልጿል። በፓርቲው ዋና ጸሐፊ አቶ አበበ አካሉ የተነበበው መግለጫው ዜጎች ከመኖሪያቸው በአጭር ርቀቶች ሳይቀር ወጥተው ለመግባት እየተሳናቸው እንደሆነ ያመለክታል። በማሳያነትም በቅርቡ በልዩ ልዩ አካባቢዎች ተፈጽመዋል ያላቸውን ግድያዎች ይዘረዝራል።
ከዳር 14 ቀን 2016 ዓ.ም በቄለም ወለጋ ዞን ጊዳሚ ወረዳ በኢትዮጵያ ወንጌላዊ ቤተክርስቲያን መካኔሱስ ቤተክርስቲያን ውስጥ የታጠቁ ቡድኖች በፈጸሙት ጥቃት በ9 የቤተክርስቲያኒቷ አባላት ላይ የጅምላ ግድያ መፈጸሙን ቤተክርስቲያኒቷም የሰብአዊ መብት ተሟጋቾችም አሳውቀው ነው። ከዳር 13 ቀን 2016 ዓ.ም በአርሲ ሀገረ ስብከት በሚገኙ የተለያዩ ቤተክርስቲያናት ምዕመናን ላይ በተፈጸመ ጥቃት የ36 ሰዎች መገደላቸውን ቤተክርስቲያኒቱ ገልጻለች። ታህሳስ 2 2016 ዓ.ም በኦሮሚያ ክልል ሆሮ ጉድሩ ዞን ኡሙር ወረዳ የታጠቁ ኃይሎች ባደረሱ ጥቃት 13 ሰላማዊ ሰዎች ተገለዋል።
እነዚህ ማሳያዎች ሀገሪቱ ስላለችበት የሰላምና የደህንነት ቀውስ ይጠቁማሉ ያሉት አቶ አበበ ሰላማዊ ሰዎች በየቦታው የሚታገቱበት፣ የሚጠቁበትና የሚገደሉበት ሁኔታም እንዳለ አክለዋል። ለችግሩ መባባስ ከመንግስት ውጭ ያሉት ኃይሎች ሚናም ቀላል እንዳልሆነ አመልክቷል። ይህን የሰላምና የጸጥታ ችግር የማስቆም ቀዳሚ ኃላፊነት የመንግስት ቢሆንም በልዩ ልዩ ምክንያቶች ይህን ማድረግ እንደተሳነው መግለጫው ያብራራል። የኢዜማ የድርጅት ጉዳይ መምሪያ ኃላፊ አቶ ዋሲሁን ተስፋዬ ደግሞ ዋናው ምክንያት የአመራሩ የቁርጠኝነት ማነስ ነው ይላሉ።
ያልጠራ፣ ያልተናበበ፣ ቁርጠኝነት የሌለው ያቅም ማነስም ጭምር ያለበት መንግስት በመሆኑ ሰላምን ከማስከበር አንጻር ከፍተኛ ችግር እየገጠመ ነው። ጸጥታን ማስከበር ኃላፊነት ያለበትን መንግስት ያንን ባለማድረጉ ምክንያት ንጹሃን ዜጎች በተለያየ መልኩ እያለቁ የጠራ አቋምን ይዞ ደግሞ ሰላምን በማስከበር ጉዳይ ላይ ወደፊት የመግፋት ችግር አለ ብለን እናምናለን።
ፓርቲው በአሳሳቢነት የጠቀሰው ሌላው ችግር ከመብቶች አለመከበር ጋር የተያያዘ ነው። በመንግስት በኩል መደበኛ አሰራር መስሎ የቀጠለው ህገወጥ የጅምላ እስርና የሰብአዊ መብቶች ጥሰት እንዳሳሰቡት የጠቀሰው ፓርቲው በአዲስ አበባ ዙሪያ በሺዎች የሚቆጠሩ ሰዎች በጅምላ ታፍሰው በየእስር ቤቱ ሲጋዙ እንደነበር ባሰባሰባቸው መረጃዎች ለማወቅ እንደቻለ አስታውቋል። ታሰሩ ከተባሉት ሰዎች መካከል የፓርቲው አባሎች እንደሚገኙባቸው የኢዜማ የህግና አባላት ደህንነት መምሪያ ኃላፊ አቶ ስዩም መንገሻ ገልጿል።
ኢዜማ አባላቱ በየጊዜው ይያዛሉ፣ ታሰራሉ፣ አልፎ ተርፎም ግድያም አለ፣ ይደበደባሉ፣ አካለ ገደሎም የሆኑ አባሎቻችን አሉ። በጣም አጽንኦት መስጠት የሚያስፈልገው የኢዜማ አባላት እስር ጉዳይ ለኢዜማ የፖለቲካ ጉዳይ አይደለም፣ የሰብአዊ መብት ጉዳይ ነው።
የፓርቲው መግለጫ በአማራና በኦሮሚያ ክልሎች ያለው ትጥቃዊ ግጭትና አለመረጋጋት አገሪቱን ከፍተኛ ዋጋ እያስከፈላት እንደሆነም ያትታል። ጦርነቱ እያስከተለ ያለውን ማህበረ ኢኮኖሚያዊ ጫናም ዋና ጸሐፊው አቶ አበበ አካሉ እንዲህ አብራርተዋል።
በአሁኑ ወቅት በሁለቱ ክልሎች ባለው ጦርነት ምክንያት የግብርና ስራዎች ተስተጓጉሏል። ተማሪዎች ትምህርታቸውን በአግባቡ መከታተል አልቻሉ። ዜጎች ለችግር ተጋልጠዋል። የንግድ ኢንቨስትመንትና የቱሪዝም እንቅስቃሴዎች በከፍተኛ ደረጃ ተዳክመዋል። መሰረተ ልማቶችም ወድመዋል። ሁኔታው በዚህ ከቀጠለ ከዚህ የባሱ ለሀገር ህልውና አስጊ የሆኑ ቀውሶች መፈጠራቸው የሚቀር አይመስልም።
ይህ ችግር በሰላማዊ መንገድ እንዲያበቃ መንግስት ሐቀኛና ይፋዊ የውይይት ጥሪ እንዲያቀርብ አቶ አሲሁን ተስፋዬ ጠይቋል።
ይሄ ጦርነት መቆም ካልቻለ፣ ይሄ ጦርነት ወደ ሰላም መቀየር ካልቻለ በዚህ ሁኔታ ላይ አሸናፊ የለም። የአማራውም እንበለው የኦሮሚያውም በለው መንግስት በጉልበት አስቆመዋለሁ ቢል አይችልም። ስለዚህ የሰላም ጥሪ መምጣት አለበት። ችግሩን በዘለቄታ ማይፈታ የሰላም ጥሪ አይደለም እየጠየቅን ያለነው ጥሪ። ትጥቅህን ፈተህ ሁሉን ነገርን ጥለህ ወደ ካምፕ ከብተህ ታድሶ ወስደህ ወደ ሰላማዊ ህይወት ተመለስ የሚል የይስሙላ ጥሪ ውጤት አያመጣም። ሐቀኛ የሆነ ጥሪ መደረግ አለበት።
ፓርቲው ባወጣው መግለጫ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለሚኒስትር ዴኤታ አቶ ከበደ ደሲሳ ያደረግነው የስልክ ሙከራ አልተሳካም። በሌላ በኩል የኢትዮጵያ መንግስት ዘላቂ ሰላምን ለማረጋገጥ በሁሉም ክልሎች ነፍጥ ላነገቡ ኃይሎች የሰላም በር መክፈቱን በተለያየ ጊዜ አስታውቋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ በቅርቡ በሰጡት መግለጫ መንግስት ችግሩን ከመሰረቱ ለመፍታት የሁሉ አቀፍ ብሔራዊ ምክክር ኮሚሽንና ውጤታማ ተግባራት እየተከናወኑ እንደሆነም ተናግረዋል። በአንጻሩ የሰላም አማራጭን ያልፈለጉ ያሏቸው ኃይሎች አሁንም ሀብትን የመዝረፍና የፖለቲካ ፍላጎትን በኃይል የማሳካት አውዳሚና በታኝ አካሄድ ቀጥለዋል ሲሉ ወንጅለዋል። አቶ አበበ አካሉ በንባብ ያሰሙት የኢዜማ መግለጫ አክሎም መንግስት በትግራይ ክልል ለተከሰተው ድርቅ ትኩረት አልሰጠም ሲሉ ወቅሰዋል።
በትግራይ ክልል ሰዎች ለከፍተኛ ረሃብ መጋለጣቸውን የክልሉ ጊዜያዊ አስተዳደር በተደጋጋሚ እየገለጸ ይገኛል። ሰዎች በረሃብ ምክንያት እየሞቱ መሆኑን የተለያዩ የሰብአዊ መብት ተቋማት፣ መገናኛ ብዙሃንና አክቲቪስቶች እያሳወቁ ናቸው። በዚህ ወቅት በትግራይ ክልል ከአንድ ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የክልሉ ጊዜያዊ አስተዳደርና መገናኛ ብዙሃን እየገለጹ ናቸው። ሆኖም የፌዴራሉ መንግስት ለችግሩ እውቅና ሰጥቶ መፍትሄ ከመፈለግ ይልቅ ጉዳዩን ቁጥሮች ላይ የተመሰረተ ፖለቲካ በማድረግ ከክልሉ አስተዳደር ጋር እሰጥ ገባ ጀምሯል። ይህ አካሄድ በንጹሃን ህይወት ላይ የበለጠ አደጋ ሊጋብስ ስለሚችል የፌዴራሉ መንግስት ከየትኛውም ወገን የሚነሱ እሰጥ ገባዎች ላይ ሳያተኩር ኃላፊነት ወስዶ ኢትዮጵያውያንና ዓለም አቀፉ ማህበረሰብ በማስተባበር በትግራይም ሆነ በሌሎች አካባቢዎች ለረሃብ የተጋለጡ ዜጎችን መታደግ ይጠበቅበታል።
በትግራይ ክልል በአራት ዞኖች ድርቅ እንደተከሰተ የገለጸው የኢትዮጵያ መንግስት በበኩሉ ድጋፍ እያቀረበ እንደሆነም በቅርቡ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከምዕራብ ወለጋ ዞን ጊምቢ ወረዳ ቀበሌ የ400 ንጹሃን ዜጎች ህይወትን የቀጠፈውን ጥቃት ሸሽተው ወደ አማራ ክልል የተሻገሩ የግጭት ተፈናቃዮች ወደ ቀያቸውን ለመመለስ ዝግጅት እየተደረገ መሆኑን አማራ ክልል አስታውቋል። የክልሉ መንግስት ምክትል ቃል አቀባይ ወንደሰን ለገሰ በምስራቅና ምዕራብ ወለጋ ዞኖች ከሚገኙ 6 ወረዳዎች ለተፈናቀሉ ዜጎች ተመሳሳይ ዝግጅት እየተደረገ መሆኑንም ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን ሀርቡ መጠለያ ጣቢያ የሚገኙ አንዳንድ የኦሮሚያ ክልል የግጭት ተፈናቃዮች ግን በቀድሞ ቀያቸው የጸጥታ ሁኔታ መሻሻል ላይ አይስማሙም። አስቴር ምስጋናው ተፈናቃዮቹና የክልሉ መንግስት አነጋግራ ተከታዩን ዘገባ አሰናድታለች።
በኦሮሚያ ክልል በነበሩ ግጭቶች ምክንያት ተፈናቅለው ወደ አማራ ክልል የተሰደዱ ተፈናቃዮችን ለመመለስ የሚያስችል የፈረሱ ቤቶችን የመጠገንና የጸጥታውን ሁኔታ የማረጋጋት ስራ እየተሰራ መሆኑን ነው ባለስልጣናት የተናገሩት። ከፌደራልና ከክልል የተውጣጡ ከፍተኛ አመራሮች ከጸጥታ ኃይሎች ጋር በቶሌ ቀበሌ ተገኝተው ለተፈናቀሉ ወገኖች የተሰሩ ቤቶችን ተመልክተዋል። በጉብኝቱ ከተሳተፉት ከነዚህ አመራሮችና ባለስልጣናት አንዱ የሆኑት የአማራ ክልል ምክትል ቃል አቀባይ ወንደሰለገሰ የተመለከቱትን ለአሜሪካ ድምጽ አብራርተዋል።
የአማራ ክልል የተፈናቀሉ መረጃ በትክክል የመለየት ስራ ነው በቅዳችን አቀደን የነበረው። የኦሮሚያ ክልል ደግሞ የወደሙ ቤቶችን የፈረሱ ቤቶችን የመጠገን መሰረተ ልማቶችን የመጠገን ስራ ነው ተግባብተን ወደ ተግባር የገባ ነው። ለዚህም ተፈናቃዮች ከመመለሳችን በፊት ቦታው ላይ ምን አለ፣ የኦሮሚያ ክልል መንግስት ምን ሰርቷል የሚለው ልናይ ነው በእኛ በኩልስ ወደዛ ያቀና ነው። ደንም ያየነው ቤቶች እየተጠገኑ አግኝተናል። ጊዜያዊ ማረፊያ ማቆያ ተፈናቃዮች እንደደረሱ ከአካባቢ ማህበረሰብ አቀባበል እንዲደረግላቸው ጊዜያዊ ማቆያ በማዘጋጀት የተፈረሱ መሰረተ ልማቶችን በመጠገን የተሰራ ስራ ነው ያረጋግጥ ነው። በምስራቅ ወለጋ 5 ወረዳ፣ ምዕራብ ወለጋ ደግሞ 1 ወረዳ አይተናል። በአየናቸው ወረዳዎች ጥሩ ዝግጅት የተደረገ ያለው የአካባቢ ማህበረሰብ የምግብ ቁሳቁስ በማሟላት ተፈናቃዮቹ ወደ ቀያቸው ሲመለሱ አቀባበል በማድረግ ወደ ቤታቸው እስኪገቡ ድረስ ደግሞ ማህበረሰቡ በሚገቡበት ካምፕ እንክብካቤ ለማድረግ ብዙ ዝግጅት ነው እያደረጉ ያገኘናቸው። ስለዚህ ዝግጅቱ በጣም ጥሩ እንደሆነ ተመልክተናል።
ሰኔ 11 2014 ዓ.ም ምረት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ላይ በተፈጸመው አሰቃቂ ጥቃት 400 ሰዎች መገደላቸውን የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ማስታወቁ ይታወሳል። የኢትዮጵያ መንግስት በበኩሉ 338 ንጹሃን ዜጎች መገደላቸውን ገልጾ ነበር። የዩናይትድ ስቴትስ እና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃቱን አውግዘዋል። በዚያ ጥቃት የተፈናቀሉና ወደ አማራ ክልል የተሰደዱ ተፈናቃዮች ግን እስካሁን ወደ ቀያቸው አልተመለሱም። የአማራና የኦሮሚያ ክልል አመራሮች ከሁለት ወራት በፊት ባደረጉት ውይይት ተፈናቃዮችን አንጻራዊ ሰላም ወዳለባቸው አካባቢዎች ለመመለስ መስማማታቸውን የአማራ ክልላዊ መንግስት ምክትል ቃል አቀባይ ወንደሰን ለገሰ ገልጸዋል። ሰሞኑን በቶሌ ቀበሌና ሰዎች በተፈናቀሉባቸው የምዕራብና ምስራቅ ወለጋ ዞኖች ሌሎች 6 ወረዳዎች የተደረገው ጉብኝትም የተደረገው ዝግጅት የተገመገመበት መሆኑን አስረድተዋል። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በተፈጸመው ጥቃት ሴት ልጃቸውን ጨምሮ 4 የቤተሰብ አባላትን ማጣታቸውን የጠቀሱትና በአሁኑ ሰዓት በአማራ ክልል ደቡብ ወሎ ዞን ሀርቡ ወረዳ በመጠለያ ጣቢያ ውስጥ የሚገኙት ሰይድ ኑሩ ወደ ቀያቸው እንደሚመለሱ እንደተነገራቸው ተቆመዋል። ከተፈናቃዮቹ የተውጣጡ ተወካዮችም ወደ ወለጋ መሄዳቸውን እንደሰሙ አመልክተዋል። ይኖርበት ወደ ነበረው ቶሌ ቀበሌ መመለስ ቢፈልጉም የደህንነት ስጋት እንዳለባቸው ይናገራሉ።
መመለስን እንኳን አልጠላንም፣ እዛ ሰላም የለም። ተዋውንም እየታገተ ነው። የክሊኒክ በአካባቢያችን የለም፣ ወፍጮ ቤት የለም፣ ቤቱ በትክክለኛ አልተሰራም። እንደገና እነሱ እንመልሳለን እያሉ ያሉት 120 አባወራ ነው እያሉን ያሉት። እኛ ደግሞ 7000 አባወራ ነው ከዛ የተፈናቀልን። እኛ መመለስ እንወዳለን፣ ሀገራችን ነው።
ሰኔ 11 2014 ዓመተ ምህረት በቶሌ ቀበሌ በተፈጸመው ጥቃት ልጃቸውን ጨምሮ 11 የቤተሰብ አባላትን በሞት ማጣታቸውን የጠቀሱትና በአሁኑ ሰዓት በደቡብ ወሎ ሀርቡ ወረዳ የሚገኙት አቶ እንድሪስ ሀሰን ወደ አካባቢው ለመመለስ አሁንም ስጋት እንዳላቸው ገልጸዋል።
ሰላምነቱ ውሸት ነው፣ ይሄ ወሬ ነው። ሄደዋል፣ መሄዱን ሄደዋል ሰምተናል። ግን የተሰራው ቤት 50 ቤት ነው። ከ7000 ቤት 50 ቤት ይገልጠዋል። ትክክለኛ ከሆነ ሰላም እና እርቅ ያስፈልገዋል። ወደ ሀገራችን የምንመለስበት ጉዳይ የሚስተካከልን ከሆነ የሚስተካከለው በሃይማኖት አባት መጀመሪያ እርቅ ተደርጎ የተወሰደው ንብረት ተመልሶ ካሳችንን ተቀብለን የኦሮሚያ መንግስት መጥቶ በየመጠለያው አሳምኖ ነው እንጂ እኛን ሆን ብሎ አሁንም ለማስጨረስ እንጂ ለትክክለኛ ልቅና እንድንጠቀም አይደለም፣ ማለትን እንድንጠቀም አይደለም።
ተፈናቃዮች ያነሱትን የደህንነት ስጋትና የመሰረተ ልማት ጥያቄ በተመለከተ ምላሽ የሰጡት የአማራ ክልል ምክትል ቃል አቀባይ ወንደሰን ለገሰ ተከታዩን ምላሽ ሰጥተዋል።
እኛ በሄደን ቼክ ባደረግነው ወረዳዎች፣ ዞኖች አስተማማኝ ሰላም አለበት ተብሎ የተረጋገጠ ነው የምንመልስ። ግጭት የሚባልም ነገር የለም። መደበኛ የህዝብ ተግባር የህዝብ እንቅስቃሴ ነው ያገኘ ነው። ክደን ያየናቸው የኦሮሞ ማህበረሰብ ተሰባጥሮ የሚኖርበት ቀጠና ነው። ይሄ ደግሞ ያልተፈናቀለው የኦሮሞ ማህበረሰብ ደግሞ በእነዚህ ጤና ጣቢያም በትምህርት ቤቶቹም በሁሉም እየተገለገለ ነው ያለው። ስለዚህ የተወካዮቹ ያነሱት ስጋት ከጸጥታ ጋር ነው። ልክ ነው፣ ጸጥታ ስጋት ማንሳታቸው ተገቢ ነው። የጸጥታ ስጋቱ ደግሞ አስተማማኝ ሊሻ የጸጥታ መዋቅር ስምሪት የተደረገበት እንደሆነ ደግሞ እኛ በአይናችን ተመልክተናል። እነሱ ከግል ስጋታቸው የመነጨ ነው ይሄን ሐሳብ የግል ስጋታቸው ነው። ግን ደግሞ እኛ እነሱም ባሉበት የዞንም የክልልም የወረዳ መዋቅር ባለበት ይሄ ጸጥታ ከዚህ በኋላ ዳግም ችግር በማይፈጠርበት ደረጃ መድረሱን ሁሉ እንዲያረጋግጡልን አድርገናል። እኛም በአካል አይተናል።
በኦሮሚያ ክልል የቀጠለውን የጸጥታ ችግርና የተፈናቃዮችን ስጋት በተመለከተ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የክልሉ መንግስት ቃል አቀባይ ኃይሉ አደኛ ከሁለት ወራት በፊት ለአሜሪካ ድምጽ ሲናገሩ ተፈናቃዮቹ ይመለሱባቸዋል የተባሉትን የኦሮሚያ ክልል አካባቢዎች የጸጥታ ችግር ከግምት ያስገባ የመልሶ ማቋቋም ስራ እንደሚሰራ መጥቀሳቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው ሪፖርት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በተፈጸመ ጥቃት የአማራ ብሔር ተወላጅ ንጹሃን ዜጎች መገደላቸውን አረጋግጫለሁ ብሏል። በመንግስትና በሰብአዊ መብት ድርጅቶች ጥቃቱን ስለመፈጸሙ በስም የተጠቀሰው የኦሮሞ ነጻነት ሰራዊት ወንጀላውን አስተባብሏል። በአማራ ክልል ከኦሮሚያና ከሌሎች አጎራባች ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው እንደሚኖሩ ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
በመንበረ ጴጥሮስ ስም የሚጠራው የኦሮሞያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ መስርተናል በሚል መግለጫ መስጠታቸውን ተከትሎ የታሰሩት የሃይማኖት አባቶች ዛሬ ፍርድ ቤት እንደቀረቡና የ10 ቀናት የምርመራ ጊዜ እንደተጠየቀባቸውም ጠበቃቸው ተናገሩ። ከንቅስቀሳው ጋር በተያያዘ የታሰሩት የሃይማኖት አባቶችና አገልጋዮች ቁጥርም 9 መድረሱንም ከመንበረ ጴጥሮስ መስረታ አስተባባሪዎች መካከል አንዱ እንደሆነ የጠቀሱት ዲያቆን አክሊሉ ዓለሙ ለአሜሪካ ድምጽ ገልጸዋል። የእስር እርምጃውን አስመልክቶ ከሸገር ከተማ አስተዳደርና ከፖሊስ መምሪያው ምላሽ ለማግኘት ያደረግነው ጥረት ለዛሬም አልተሳካም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን በኩልም እስካሁን ድረስ ጉዳዩን አስመልክቶ ይፋ የተደረገ ምንም አይነት መግለጫ የለም። ፀሐይ ዳምጠው ተከታዩን ልካለች።
የኦሮሚያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ጴጥሮስ መስርተናል በሚል ከትናንት በስቲያ ማክሰኞ በኦሮሚያ ክልል የሸገር ከተማ አስተዳደር መግለጫ እየሰጡ የሃይማኖት አባቶችና አገልጋዮች በዛው ዕለት ምሽት ከታሰሩ በኋላ ዛሬ በከተማ በሚገኝ ፍርድ ቤት እንደቀረቡ ከእንቅስቃሴው አስተባባሪዎች አንዱ እንደሆኑ የጠቀሱ ዲያቆን አክሊሉ ዓለሙ ለአሜሪካ ድምጽ ገልጸዋል። በትናንቱ ዘገባችን እንደታሰሩ ከተጠቀሱት ሶስት የሃይማኖት አባቶች በተጨማሪ ሌሎችም የሃይማኖት አባቶችና አገልጋዮች በፖሊስ እንደተያዙና አጠቃላይ ቁጥራቸው 9 መድረሱን ዲያቆን አክሊሉ አመልክተዋል።
በዚሁ በሸገር ከተማ ልካኑኑ ክፍለ ከተማ ኖኖ ወረዳ ፖሊስ ጣቢያ ውስጥ ነው አሁን በዚህ ሰዓት ያሉት። ነገር ግን አባቶቻችን ብቻ ሳይሆኑ አሁን እስር ቤት ያሉት ሶስት አባቶችና ከአባቶቻችን ጋር የነበሩት 6 ግለሰቦች አሉ።
ከጠበቆቻቸው መካከል አንዱ የሆኑት አቶ ዮሐንስ ጌታሁን ለአሜሪካ ድምጽ እንደተናገሩት ደንበኞቻቸው ዛሬ በሸገር ከተማ አስተዳደር በሚገኘው መልካኖኖ የመጀመሪያ ደረጃ ፍርድ ቤት ቀርበዋል።
የ14 ቀን የጊዜ ቀጠሮ ተጠይቆባቸው የ14 ቀን ጊዜ ቀጠሮ ይበዛል ብሎ የወረዳው ፍርድ ቤት የ10 ቀን ጊዜ ቀጠሮ እንደሰጣቸው እና በዚህ እንደተለያዩ ይህን መረጃ ከነበሩት እማኞች ለመረዳት ችያለሁ።
ፖሊስ እስካሁን ከደንበኞቻቸው ጋር እንዲገናኙ እንዳልፈቀደላቸው ጠበቃው ገልጸዋል።
የስራ ባልደረባቸው በጥብቅና እጅ እንድቆምላቸው ነው የጠየቁኝ። በሸገር ከተማ የመልካኖኖ ክፍለ ከተማ ፖሊስ ጣቢያ ሄድኩኝ። ፖሊስ ስጠይቅ ፖሊስ እኛን አይመለከተንም፣ ክፍለ ከተማ ሂድና ጠይቅ አሉኝ። ክፍለ ከተማ ጠብቄ ጠየቅኩ። ክፍለ ከተማ ደግሞ ኦሮሚያ ፖሊስ ኮሚሽን ሂድና ጠይቅ፣ እዚህ እኛን አይመለከተንም፣ የያዝኑ እኛም አይደለንም አሉኝ። ለማየትም ፈቃደኛ ስላልሆኑ በዚህ ጉዳይ ጉዳይ ነው ተመልሼ ወደ ኦሮሚያ ፖሊስ ኮሚሽን እጃለሁ። ኦሮሚያ ፖሊስ ኮሚሽን የጀነራሉን ቢሮ ላይ እየተጠባበቅን ይያለን የ10 ቀን ቀጠሮ ተፈቅዷልና ዛ የመልከሙን ጉዳይ በተተው ምንም ችግር የለውም ብሲሉኝ ትቼ ወጣሁ።
ጠበቃው አክለው ታሳሪዎቹ በፍርድ ቤት የቀረቡት እርሳቸው በለሉበት እንደሆነ አስረድተዋል። ከእንቅስቃሴው አስተባባሪዎቹ አንዱ ነኝ ያሉት ዲያቆን አክሊሉ አለሙ የሃይማኖት አባቶቹ የታሰሩበትን ቦታ ለማወቅ ይቻልነው ከብዙ ፍለጋ በኋላ ነው ብለዋል። የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ኖዶስ መንበር ጴጥሮስ በሚል ባለፈው ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። የሸገር ከተማ አስተዳደር እንዲሁም የኦሮሚያ ክልልና የፌደራል ፖሊስም ስለ ሃይማኖት አባቶች መታሰር በይፋ የሰጡት አስተያየት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ኖዶስ በተለያዩ ግዛት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ህገወጥ እንደሆነ አውግዞ አንድ መንበር አንድ ኖዶስና አንድ ፓትርያርክ በሚለው የቤተክርስቲያኗ አስተምሮና ቀኖና ሊከበር እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ትራምፕ ለዩክሬንና ለእስራኤል እርዳታ የሚፈቅደው ስምምነት እንዳይቋጭ እንቅፋት እየሆኑ ነው። በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ እጩ እንደሚሆኑ የሚጠበቁት የቀድሞው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታ እንዲለቀቅና የኢሚግሬሽን ደንቦችን እንዲጠብቁ በሚያደርገው ስምምነት ዳር እንዳይደርስ ሊያደናቅፉ ተነስተዋል። ለዩክሬን፣ ለእስራኤልና ለታይዋን ድጋፍ የሚውሉ 106 ቢሊዮን ዶላር የውጭ እርዳታ የሚፈቅደውና የሀገሪቱ የኢሚግሬሽን ደንቦችን የሚያጠብቀውን ስምምነት ለመቋጨት ዋይት ሀውስ እና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዴሞክራትና ሪፐብሊካን አባላት ለወራት ሲሰሩ ቆይቷል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳስኳራ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት የቀድሞው ፕሬዚደንት ዶናልድ ትራምፕ በመጪው ምርጫ ከሁሉም ግንባር ቀደሙ የኢሚግሬሽን ጉዳይ እንደሆነ አድርገው በሚመለከቱ መራጮች ድጋፍ ማክሰኞ ዕለት ኒው ሃምፕሸር ላይ በተካሄደው ቅድመ ምርጫ አሸንፈዋል።
ብዙ ሚሊዮን ሰዎች በህገወጥ መንገድ ወደ አገራችን እየጎረፉ ነው። ከየእስር ቤቱ ከየአእምሮ ህሙማን ተቋማት እየወጡ ነው የሚመጡት።
በሚሊዮኖች የሚቆጠሩ ይወረሩን ነው የሚሉት ትራምፕ ባለፈው ሳምንት በማህበራዊ መገናኛ ገጻቸው ይህንን ለማስቆም መዘጋት ያለበት ቀዳዳ ሁሉ ካልተዘጋ ሪፐብሊካኖች መስማማት የለባቸውም ብለዋል። ዋይት ሃውስና የመወሰኛ ምክር ቤቱ አባላት ለዩክሬን፣ ለእስራኤልና ለታይዋን የጸጥታ ድጋፍ የሚውል 106 ቢሊዮን ዶላር እንዲፈቀድ የሚያስችለው ስምምነት ላይ ተደራድረው ዳር ለማድረስ ለበርካታ ወራት ሲሰሩ መቆየታቸው የሚታወቅ ነው። ሪፐብሊካኖች የሀገሪቱን ድንበሮች ለማስከበርና የኢሚግሬሽን ህጉን ለማጥበቅ የሚውል ወጪ በስምምነቱ ውስጥ እንዲካተት አጥብቀው ጠይቀዋል። ባለፈው ሳምንት ፕሬዚደንት ባይደን ስምምነቱ ቢያንስ በህግ መወሰኛው ምክር ቤት እንደሚጸድቅ ተስፋ እንዳላቸው ተናግረው ነበር።
Now the question is for the speaker and the House Republicans. Are they ready to act as well?
አሁን እንግዲህ ጥያቄው የሚቀርበው ለአፈጉባኤውና ለተወካዮች ምክር ቤቱ ይሆናል። እነሱስ ይህንኑ ሊያደርጉ ዝግጁ ናቸው?
ለስደተኞች መብት የሚማገቱ በበኩላቸው ይህ ይሆናል የሚል ተስፋ እንደሌላቸው ነው የሚናገሩት። ኢሚግሬሽን ሀብ የተባለ ለስደተኞች መብት ተሟጋች ተቋም ከፍተኛ አባል የሆኑት ሊያ ፓራዳስ ያስረዱ
Congressional Republicans are not willing to put good faith
በምክር ቤት ያሉት ሪፐብሊካኖች ድንበሩ ላይ ሰባዊ ክብር በጠበቀና ፍርሃት ባለው መንገድ ጥገኝነት የሚጠይቁ ሰዎችን ጉዳይ ለማስተናገድ የሚያስችል ፖሊሲ ከልባቸው አስበውበት ለማቅረብ ፈቃደኞች አይደሉም። ከዚያ ይልቅ አክራሪ ቀኝ ክንፍ አቋም የሚያቀነቅኑ ሪፐብሊካኖች የቀድሞው ፕሬዝዳንት ትራምፕን ጭምር በዚህ ጉዳይ ላይ የሚደረገውን ክርክር ተቆጣጥረውታል። እሱን ነው ያየነው።
የድንበር ጥበቃው ጉዳይ ዋነኞቹን የሪፐብሊካን ፓርቲውን ደጋፊዎች የሚያንቀሳቅስ ጉዳይ ሲሆን ዲሞክራቶች አሸነፍን እንዲሉ የሚያስችል አንዳች ስምምነት የሚጸድቅ ከሆነ በዚህ የምርጫ አመት የሪፐብሊካኖችን የምረጡን ዘመቻ ቅስቀሳ ያበላሽባቸዋል። በአሜሪካ ኢንተርፕራይዝ ተቋም ከፍተኛ አባል የሆኑት ኖርማን ኦርንስቲን እንዲህ ሲሉ ያስረዳሉ።
They don't want to do anything that might benefit Joe Biden.
Joe Bidenን ሊጠቅም የሚችል እና የድንበሩን ጉዳይ ከ2024 ምርጫ ዘመቻ የሚያስወጣ አንዳችም ነገር ለማድረግ አይፈልጉም።
የጋዛና የዩክሬን ጦርነቶች በቀጠሉበት በአሁኑ ወቅት በዘንድሮ ምርጫ የዩናይትድ ስቴትስ የውጭ ፖሊሲ በመራጮች ዘንድ አሳሳቢ ጉዳይነቱ እየጨመረ መጥቷል። አሶሲየትድ ፕሬስ እና ኖርክ ሴንተር የተባለው የፓርቲ ወገንተኛ ያልሆነ የምርምር ማዕከል ያካሄዱት የህዝብ አስተያየት ግምገማ እንደሚያሳየው 60 ከመቶ አሜሪካውያን በዘንድሮ ምርጫ ግንባር ቀደሙ ትኩረት የውጭ ፖሊሲ መሆን እንዳለበት ተናግረዋል። ለንጽጽር ባለፈው አመት 41 ከመቶ ነበሩ። 35 ከመቶ ተጠያቂዎች ደግሞ ዋናው የኢሚግሬሽን ጉዳይ መሆን አለበት ነው ያሉት። ባለፈው አመት ይህንን አቋም ያንጸባረቁት 27 ከመቶ ነበሩ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን። በደቡብ ወሎ ዞን ለጎ ሐይቅ አካባቢ በገበታ ለትውልድ ፕሮጀክት ከመሬታቸው የተነሱ አርሶ አደሮች ተገቢውን ካሳ አለማግኘታቸውን አስታወቁ። ካሳው መንግስት ባስቀመጠው ቀመር እንዳልተሰላ የጠቀሱት አርሶ አደሮቹ ጠቅላላ ክፍያውም ከምርታቸው ያገኙት ከነበረው ያነሰና ከኑሮ ውድነቱም ጋር እንደማይመጣጠን ተናግረዋል። በአማራ ክልል መሬት ቢሮ በበኩሉ የካሳ ስሌቱ መመሪያውና ደንቡን መሰረት አድርጎ እንደተሰራ ገልጾ እስካሁን በጉዳዩ ላይ ለቢሮ የቀረበ ቅሬታ አለመኖሩንም አስታውቋል። ጥያቄ ያላቸው አርሶ አደሮች በወረዳና በዞን ደረጃ ለተቋቋመው ኮሚቴ ጥያቄያቸውን ማቅረብ እንደሚችሉም አመላክቷል። በአንጻሩ አርሶ አደሮቹ ቅሬታቸውን ለማቅረብ ተጽኖ እየተደረገባቸው መሆኑንም ጠቁመዋል። በጉዳዩ ላይ ከሐይቅ ከተማም ሆነ ከደቡብ ወሎ ዞን አስተዳደር መረጃ ለማግኘት ያደረግነው ጥረት አልተሳካም። መስፍን አራጌ ዝርዝር ዘገባ አለው።
ገበታ ለትውልድ በተሰኘው ሀገር አቀፍ የቱሪዝም መዳረሻ ፕሮጀክት ከታቀፉት አካባቢዎች አንዱ በሆነው የአማራ ክልል ደቡብ ወሎ ዞን ሐይቅ ከተማ ውስጥ መሬታቸው ለልማት እንደተወሰደባቸው ለአሜሪካ ድምጽ ከተናገሩት አርሶ አደሮች አንዱ ሁሴን የሱፍ ናቸው። በከተማዋ ቀበሌ 5 ቀቋ የተባለው አካባቢ ነዋሪ የሆኑት እኚሁ አርሶ አደር እርሳቸውን ጨምሮ 6 ቤተሰቦቻቸው የተዳደሩበት የነበረው ከ300 ካሬ በላይ መሬት ለፕሮጀክቱ መወሰዱን ጠቁመው የተሰጣቸው ካሳ ግን ቀድሞ ከመሬታቸው ያገኙት ከነበረው ገቢ ጋር የማይመጣጠን፣ አሁን ያለውን የኑሮ ውድነትም ግምት ውስጥ ያላስገባ እንደሆነ ገልጸዋል።
በሰኔ ነው የጀመሩት 2015። አሁን ድረስ ቆይቶ ካሳችን 3 ሳምንታችን ትናንትና ጅማ ካለፈ ሰጡም። ከ300 ካሬ በላይ ይሆናል የኔ መሬት። 449 እግር የደረሰ ጫት፣ 69 እንደገና በመካከለኛ ተያዘ ጫት፣ ማንጎ 11 ማንጎ በመካከለኛ ተያዘ፣ ቡቃያ ያተያዘ እንደገና ደግሞ ቡና 2 ማንጎ 2 ይሄ ካሳ ተሰብቶ ሲመጣ 530 ምናምን ሺህ ብር ነው የመጣው። ስለዚህ ይሄ ካሳ አግባብ የለውም፣ እንኳን ቤተሰብ ያስተዳድርና ለምንም አይሆንም።
እናታቸውን ጨምሮ 6 ቤተሰቦቻቸው የሚተዳደሩበት መሬታቸው በልማቱ እንደተወሰደ የሚናገሩት ይመርሰይድ የተባሉ ሌላው አስተያየት ሰጭም ለ390 ካሬ ሜትር ይዞታቸው የተሰላላቸው የካሳ ክፍያ 500 ሺህ ብር እንደሆነ ጠቅሰው ተመጣጣኝ አይደለም ሲሉ ቅሬታ አቅርበዋል።
የኛ ነበርና የአትክልት ቦታ 390 ካሬ ነው። በዚህ ካሬ ላይ 413 ትልልቅ ጫትና ሰብል እየሰጠ በአመት 3 ጊዜ የሚሰጠው ጫት አለ። ምንም ሰብል ያሰጠ 43 እግር ጫት አለን። አንድ ማንጎ አለን ሰብል የሚሰጥ ማለት ነው። ቡና አንድ አለን፣ ትንሽ ማንጎ ደግሞ አንድ አለን። እና በፊት በአዋጁ መሰረት በግብርና በሰሩት መሰረት የዚህ ግምት 7 ሚሊዮን ብር ነበር የመጣ። አሁን ደግሞ የሰጡን 500 ሺህ ነው።
በአመት ከመሬታቸው 50 ሺህ ብር በላይ እያገኙ እንደነበር ያስታወሱት አርሶ አደር ሁሴን መንግስት ባስቀመጠው ስሌት መሰረት በአመት የሚያገኙት ገቢ በ15 ተባዝቶ ማግኘት አለብን ብለው ግምት ውስጥ ያወጡለትን ከ5 እስከ 7 ሚሊዮን ብር እንዳላገኙ ተናግረዋል።
15 ዓመት ነው ይከፈላችኋል የተባለው። እኔ በአመት 50,000 ብር አካባቢ አገኛለሁ። ከዛ ከጫፍ ሁለት ጊዜ ነው የምጠቀምለት። ውሃ እያጠጣሁ በመስሎ ነው። ሞተር አለኝ። በሞተር ገዝቼ እያጠጣሁ ነው የምጠቀመው። ይሄ ነው መተዳደሪያ። ስለዚህ ይሄና ይሄ ሲታይ በጣም የሞተ እንትን ነው። 530 ምናምን ሺህ ብር 15 ዓመት እንዴት ነው ተብሎ ይሄ ይሰጠኛል?
ሁለቱም አስተያየት ሰጪዎች የካሳ ክፍያ ስሌቶ መንግስት ባስቀመጠው ቀመር እንዳልተሰራና ይህም በብዙሃኑ ባለይዞታዎች ዘንድ ቅሬታን እንዳስከተለ አስረድተዋል። የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ግን የካሳ ስሌቱ የተቀመጠውን ደንብና መመሪያ መሰረት አድርጎ የተሰራ እንደሆነ ገልጸዋል።
የቢሮ የሚመለከታቸው ባለሙያዎች ወርደው በትክክል የተሰራ አይደለም የሚለውን ቼክ ያደርጋሉ። ገበታ ለሀገርም የመንገድ መሰረተ ልማትም ሌላም ላይ እንደዛ ቼክ ይደረጋል ማለት ነው። በዛ መሰረት ነው የተሰራ። ብዙም በእኛ ደረጃ ዞኑ ወረዳዎቹ ከሰሩት ደግሞ የዚህኛው የተለየ ነገር የለውም። የተወሰነ ማስተካከያ ነው። የፍራፍሬ መሬት ሆኖ ሰብል ብለው የሰሩትን በፍራፍሬ እንዲሰራ፣ የሰብሉን መሬት በፍራፍሬ የሰሩት ካለ በሰብል እንዲሰራ፣ እንደዚህ አይነት እንትን እንዳይመጣ የክልሉ ከፍተኛ ባለሙያ ነው ወርዶ አቅጣጫ ሰጥቶ የሰሩት። አሁን በደንብ መተማመን ያለው ስራ ነው የተሰራ ማለት ነው።
እስካሁን ለቢሮቸው ከጉዳዩ ጋር የተያዘ የቀረበ ቅሬታ እንደሌለ ጠቁመው በካሳ ስሌቱ ቅሬታ ያለው ካለ ግን በከተማው አስተዳደርና በዞን ደረጃ ለተቋቋመ ኮሚቴ ማቅረብ እንደሚችሉ አስታውቀዋል።
እስካሁን ድረስ ባለው እንትን የአርሶ አደርን በእኛ በኩል የቀረበ ቅሬታ የለም። ተማምነው ወደ ስራ እንዲገባ ነው፣ ብሩ የተሰላው ካሳ እንዲገባ ነው። በእኛ በኩል በርዕሰ መስተዳደር ጽሕፈት ቤቱ በገንዘብ ቢሮ በኩል ለክልል ተግባባን በኋላ ስራ የሰራን ማለት ነው። የቅሬታ ማስተናገጃ ሩም አለ። ከዛ አካባቢ ከንቲባ ጽሕፈት ቤት ወይ የወረዳው ከሆነ ወረዳ አስተዳደር ኮምፕሌን ያለው ካለ ተብሎ የሚያቀርቡበት ስርዓት አለ።
የከተማ አስተዳደር ከንቲባ አቶ ከድር መሐመድ የእጅ ስልክ ላይ ደውለንም ሆነ በጽሁፍ መልእክት ጠይቀናቸው ምላሽ አልሰጡንም። የደቡብ ወሎ ዋና አስተዳዳሪንም በተመሳሳይ በስልክ ለማግኘት ብንሞክርም ስልካቸው አልሰራልንም። አርሶ አደሩ ሲን በበኩላቸው ቅሬታ ሰሚ ኮሚቴ ቢኖርም ቅሬታችንን የሚቀበለን አላገኝንም።
የካሳ ግምታችንን ይህን ስናት ይግባይ ብለው አቋቋሙ። ይዛው ይግባይ ሰሚ ብለው እዛው ይግባይ ሰሚ ዘንድ ይዜን ያው በማመልከቻ ገልጸን ይህን አታከሶ ዝርዝር ከእነሱ ተቀበለና ዘርዝረን ሰጠን። አሁን ድረስ ያው አልፈቱትም። ያው እነሱ ይህን ስራ እንዴት እንደሰሩት ከሙያተኛ አንጡ ወረቀት አሏቸው። አልሰጧቸውም ለይግባኝ ሰሚዎች። አሁን ድረስ እየተጋተተ ነው። እኛ ወደ ከፍተኛ ፍርድ ቤት በምንም ይሁን በምን ክስ መስርተን እንዲያንል ከዚህ ቅሬታ ካልተያያዘ እዛ መሄድ አንችልም። ይመልሰናል።
አርሶ አደሩ ላነሱት ቅሬታ ምላሽ እንዲሰጡን ወደ መሬት ቢሮ ኃላፊ አቶ ሲሳይ ተመልሰን ጠይቀናቸዋል።
እሱን በተመለከተ የዛ አካባቢ ላለው የከንቲባ ወይም የወረዳ እንትን ነው ቸክ የምታደርጋቸው አንተ ቅሬታቸው ተሰምቷል አልተሰማም የሚለውን በመረጃ ላይ ተመስርተን ያለበትን እንትን ስለማናቅ ትክክለኛ መረጃ እንትን ለመስጠት እንቸገራለን። ግን በእኛም በኩል አርሶ አደሮቹን የማግባባትና በተሰራው ስራ ቅሬታ ካላቸው የማወያየትና ያነሱት ቅሬታም ከምን አግባብ እንደሆነ እንዲታይላቸው የሚለውን በእኛም ግፊት እናደርጋለን። እንደዚህ አይነት ነገር ካለ
ጠቅላይ ሚኒስትር አብይ በይፋ አከታትለው ካደረጓቸው ገበታ ለሸገርና ገበታ ለሀገር ቀጥሎ በሶስተኛ ደረጃ ይፋ የተደረገው ገበታ ለሸገር ፕሮጀክት የቱሪዝም እንቅስቃሴን በእጅጉ ያነቃቃል ባለው የገበታ ለትውልድ ሀገር አቀፍ ፕሮጀክት 8 የቱሪዝም መዳረሻዎች እንደሚለሙ አስታውቆ ወደ ትግበራ መግባቱ አይዘናል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ።
በመቀጠል የምናልፈው ወደ ሳይንስና ቴክኖሎጂ ዘገባ ነው። ናሳ ከ50 ዓመታት በኋላ ሰውን ወደ ጨረቃ ለመላክ በሶስት ደረጃዎች የተከፈለ መርሃ ግብር ነድፎ እየሰራ ይገኛል። በዚህ ተልዕኮ መሰረትም ከአንድ ዓመት በፊት የጨረቃ ጉዞን አሳክቷል። ለዚህ ዓመት ያቀደው ሌላ የጉዞ እቅድ ደግሞ እንዲራዘም አድርጓል። በእነዚህና ሌሎች ጉዳዮች ላይ ጥያቄዎች ማብራሪያ እንዲሰጡ በናሳ ጆንሰን ማዕከል የአስትሮፊዚክስ ሳይንስ ሳይንቲስት የህዋ አየር ሁኔታና የፀሐይ ተመራማሪ የሆኑት ዶክተር ጥላይ ታደሰን በፍቃዱ ሞረዳ ጋብዛቸዋል። ወደዛው ነው እናልፈው።
አስትሮቦቲክ የተሰኘ አንድ የግል ኩባንያ ፐርግሪን 1 የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ እቺ ፐርግሪን ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤንኤ የግል ኩባንያ ፐርግሬን ዋን የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ እቺ ፐርግሬን ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤንኤ ወይም ደግሞ ዩናይትድ አይላንድስ ሮኬት አማካኝነት ከፍሎሪዳ ተነስቶ ከጥቂት ሰዓታት በኋላ እቺ ሳተላይት ምን ትሆናለች? ችግር ይገጥማታል። ችግሩም እንግዲህ በሁለቱ ታንከሮች ወይም ደግሞ ሁለቱ ታንከርስ አሉ። እነኚህ ታንከሮች ነዳጅ ያዙ ናቸው። አንዱ ኦክሲዳይዘርስ ነው ማቀጣጠያ። በባልታወቀ ምክንያት ጋዙ ሊክ ያደርጋል። መውጣት ይጀምራል። ከሰው ከመውጣት ይጀምራል። ያ በሚገባው ፕሮፖርሽን ወይም ደግሞ ማስወንጨፍ ሰዓት በትክክል ሳተላይቷ ወደ ተፈለገው ኦሪንቴሽን አልመለሳትም። ያ ኦሪንቴሽን ማለት ወደ ጨረቃ ሶላር ፓናል ስላለው ያ ሶላር የፀሐይ የሚቀበል ፓናል ወደ ፀሐይ ፊቱን አፌስ መዞር ነበረበትና ያ አልተሳካም። ስለዚህ ማስወንጨፊያ ወይም ደግሞ የኃይል መስጫው እንትን ስላልነበረ የግድ የጨረቃ ኦርቢት ላይ ከደረሰች በኋላ ወደ ምድር ተመልሳለች። በሚቀጥለው ጉልበት ስለሌላት የተፈል ምንድነው የተደረገው እዚው የምድር አካባቢ አየር ውስጥ በመገባች ሰዓት በፓስፊክ በፊጂ አይላንድ አካባቢ መሰለኝና እዛ እንድትቀጣጠል ባየን ላይ ተደርጓል።
አሁንም ሌላ ድርጅት ደግሞ በሚቀጥለው 15 ቀን ከሂውስተን አካባቢ ሌላ ሮኬት እንደሚያስወነጭ መረጃዎች አሉ። ይሄኛው ሲሚዶ ሮኬት የተለየ ተልኮ አለው ወይስ የፊተኛው ሮኬት አይነት ስራ?
ይሄም እንግዲህ የዛው አላማ አንዱ አካል ነው። ኢንቱቲቭ ማሽንስ የሚባል አለ። የሂውስተን የሚገኝ ሂውስተን ቤዝ ያደረገ የግል ካምፓኒ ነው። እነሱ ደግሞ ኖቫሲ የሚባል ላንደር ነው ጨረቃ ላይ ሊያሳርፉ የፈለጉት። ይሄኛው አሁን የሚላከው ፋልከን 9 ነው። የፋልከን 9 እንግዲህ ስፔስኤክስ የሰራው ሮኬት ነው። የሮኬት ብዙ ልምድ አለው። ብዙ ትኖችን ኢንተርናሽናል ስፔስ ስቴሽን የሚደርሱ ካርጎችን ሳተላይቶችን የመላክ አቅም ያለው ነው። የተመሰከረለት ነው። እንትንም ኦልሬዲ አግኝቷል። በናሳ ውቅናም አግኝቷል ፋልከን። እና ይሄኛው 32 ደቂቃ ነው የፈጀበት። ፋልከን ተሸክሞት ይሄዳል። ከዛ ፋልከን ከሱ ይለያል። 5 ቀን ይፈጅበታል ጨረቃንም ለመድረስ። እንግዲህ በ2024 በፌብሩዋሪ ያው የሚቀጥለው ወር ላይ ነው ወደ ጨረቃ ይላካል ተብሎ ላፍ ይችላል ተብሎ የታቀደው። እሱም እንግዲህ 5 የናሳ መሳሪያዎችን ይይዛል። ከነኛ ውስጥም እንግዲህ ሮቨርስ አሉ። የመጀመሪያውም ሮቨሮች አንድ ትንሽ ሮቨር አለችው አይሪስ የተባለ ሮቨር። እቺ በጣም በእጅ ልትያዝ የምችል ሮቨር ነው። መኪና ጎማ ያለው መኪና ነው የሚሄድ። ከላንደሯ ስታርፍ ከላንደሯ ርቆ የሆነ ቦታ ሊሄድ የሚችል እና እንግዲህ ኢንቲቲቭም ይሄንን ተመሳሳይ ነው እሱም የሚያደርገው።
ባለፈው ዓመት ስንነጋገር ናሳ ወደ ጨረቃ ከ50 ዓመት በኋላ ፕሮጀክቱን ወደ ጨረቃ ላይ ሰውን ለማሳረፍ ከጀመራቸው ፕሮጀክቶች መካከል 3 የተለያዩ ምድቦችን እንደነበሩ ተነግረውን ነበረ። በዚህ አርቲሚስ በሚለው ስያሜ ማለት ነው። አርቲሚስ 1፣2 እና 3 ተብሎ አርቲሚስ 1 ሄዶ መጥቷል። አርቲሚስ 2 ደግሞ በዚህ ዓመት 2024 ይሄዳል ተብሎ ነበረ። ይሄንን ለተከታታዮቻችንም ባለፈው ጊዜ ተናግረን ነበር። አሁን ባለው መረጃ ግን የ2024ቱ እቅድ ለ2025 እንዲተላለፍ ተደርጓል። ምን ምክንያት ነው?
እንግዲህ ሁለተኛው ካርተሚስ የሚለይ ካርተሚስ 1 የሚለየው ሁለተኛው 4 አስትሮናውቶች ውስጥ ይቀመጣሉ። እንግዲህ እነኛ 4 ሰዎች ኦሬዲ አምና ተመርጠዋል። እነኚህ ሰዎች ደግሞ ከአንደኛው የተለየ የሚያስፈልጋቸው ላይፍ ሰፖርቲንግ ሲስተም የምንለው አለ። ላይፍ ሰፖርት ሲስተም ማለት ሰው ህይወት ያለው ነገር ስለሆነ መተንፈስ አለበት። ይሄ ዙሪያችን ያለ የአየር ክብደት ወይም የአየር ጫና ወይም ደግሞ አትሞስፌሪክ ፕሬሸር የምንለው እሱም ደግሞ ይሄ ምድር ላይ ያለ ሌቭል መሆን አለበት ለሰውነታችን ደም ዝውውራችን ይሁን ጤንነታችን ሁሉ ነገር በትክክል ሊሰራ እንደሚችል እና ያንን ሊቆጣጠሩ የሚችሉ ሲስተሞች አሉ። የሰውን ላይፍ ሰፖርቲንግ ሲስተም እነኛ ሲስተሞች በትክክል ለመስራታቸው ለማረጋጋጫ ነው። ሁለተኛው በአርተሚስ አንድ ጊዜ ኦራዮን ወደ ምድር በሚመለስበት ጊዜ ወደ ከባቢ አየር ሲገባ በከባቢ አየርና በኦራዮን መካከል ሰበቃ ይፈጠራል። ያ ሰበቃ እሳት ይፈጠራል። ያ እሳት ደግሞ ኦራዮን ምድር እስኪደርስ ድረስ ፓራሹቱን ተጠቅሞ እስኪወርድ ድረስ እሳቱ ስለነበረ ያ ያልተፈለገው ያህል የውጪውን ገላ አቃጥሎት ነበርና ያ ለምን ያ ማቴሪያል ላይ የተሰራበት ነገር ንጥረ ነገር ለምን ተቃጠለ የሚለው ውስጥ እንኳን ችግር አልፈጠረም ግን ለምን ያ ይሆናል የሚለው መጠናት ስላለበትና ያም መፍትሄ ሊገኝ ይገባዋል። ምክንያቱም በሚቀጥለው ሰውን ውስጥ ስለሚኖር ማለት ነው። ያም አንዱ እንትን ነው። በሶስተኛ ደረጃ ደግሞ አቦርት ሲስተም የምንለው አለ። አቦርት ሲስተም ማለት ሳተላይቱ ሮኬቱ ከምድር ሲነሳ ኤስኤልኤስ ፍሎሪዳ ልክ ሲተኮስ ኤስኤልኤስ ሲነሳ ችግር ቢያጋጥመው ፌለር ቢያደርግ እንደነ ማነው እነ ኮሎምቢያ እነ የመሳሰሉ እነኛ ፌል ያደረጉ ሰዎች ብዙ ሰዎች የሞቱባቸው ቻሌንጀር እንዳይፈጠር ምን ይደረጋል? አቦርት ሲስተም አለ። አቦርት ሲስተም ልክ ችግር ሲፈጠር ኦራዮንን ይገነጥልና ይዞ ሄዶ ሌላ ብዛ ያሳርፋል ማለት ነው። ባቅ ብሎ እንዲያርፍ ያደርጋል። ላው የተሰካ ሮኬት ነው፣ እሱ ትርፍ ሮኬት ነው፣ እሱ ይዞ ይሄዳል። ያም ሲስተሙም እንደገና ቴስት መደረግ ስላለበትና መሰራት ያለባቸው ነገሮች ስላሉ እነኛም ነገሮች መስተካከል እንዳለባቸው እነኚህ ሶስት ነገሮች እንደ ሜይን ሪዝን ተደርገው በኤጀንሲው ምክንያት ተደርገው ወጥቷል። ባለፈው ሳምንት በነበረው በብሪፊንግ ላይ ይሄንን ሲናገሩ ነበር የናሳውም ገዢ ማለት ነው። እነኚህ ሶስቱ ናቸው። ስለዚህ ምን ሆነ? አርተሚስ 1 2 ከዲሴምበር 2024 ባሁኑ ነበር መሆን የነበረበት በ2025 ሴፕቴምበር እንዲሆን ተደርጓል። ሳሌ ነው እንግዲህ የታቀደው እቅድ። ከዛ አራት እያለ ይቀጥላል። አራት ደግሞ ጌትዌይ ነው እያለ ይቀጥላል ማለት ነው እንግዲህ
እስቲ ስለ አራት እንግዲህ ጊዜው ሲደርስ እንነጋገራለን።
እሱንም በመዛ ጊዜው ሲደርስ
ሌላው አርቲፊሻል ኢንተለጀንስ ወይንም ደግሞ ሰው ሰራሽ አእምሮ የምንለው ነገር ነው። ይሄ ነገር ተስፋም አለው ታም ነገሮችም አሉት፣ ብዙም ስጋቶች አሉት። እና ይሄ ተስፋና ስጋት በህዋ ምርምር ውስጥ በምን መንገድ ነው የሚታየው?
አርቲፊሻል ክህሎት ለህዋ ላይ ብዙ ጥቅም አለው። አሁን ለምሳሌ በኦራዮንን በነግር ኦራዮን ውስጥ ብዙ ሲስተሞች አሉ። አቪዮኒክስ ሲስተሙ አለ፣ ናቪጌሽኑን ይሁን የተለያዩ ነገሮችን የሚቆጣጠር። እንደገና ደግሞ ዲስፕሌዮች አሉ። ስፔስ ዌዘር አሁን እኛ ስለ ለአስትሮናውቶቹ እንትን እናቀርብላቸዋለን። ስፔስ ዌዘሩን ዙሪያቸው ያለው ምን አይነት ነው የሚለውን ዲስፕሌይ ያገኛሉ። ያን ዲስፕሌይ ለማድረግ እንግዲህ አርቲፊሻል ኢንተለጀንስ ነው ዳታዎችን በመቀበል ከፀሐይ የተሰሩ ብዙ ሶፍትዌሮች አሉ። እኛም መስራት ያዝናቸው ሶፍትዌሮች አሉ። እነኛ ሶፍትዌሮች በራሳቸው ነው በዚህ ሰዓት ውስጥ በዚህ በሚቀጥሉት ምናምን ሰዓት ውስጥ ይሄን አይነት ጫራዴሽን ሊመጣ ይችላል የሚለውን ካገኘው ዳታ ተነስቶ ዝግጅትን ያደርጋል። ዝግጅት ዋርኒንግም ይሰጣቸዋል። እነሱ በዚህ በሚቀጥለው በዚህ ሰዓት ውስጥ ይሄን ይመጣልና ይሄን አርጉ የሚለውን ውሳኔን ይሰጣል። እንግዲህ በፍቃዱ ማንኛውም ነገር ችግር አለው ጥቅምም አለው። ከችግሮቹ አንዱ ልንገር። አሁን ለምሳሌ አርቲፊሻል ሰው ሰራሽ ክህሎት ውሳኔን ለመስጠት ዳታ ተቀብሎ ነው መጀመሪያ በዳታ ተሰልጥኗል። አሁን ውሳኔ ለመስጠት በወቅቱ ያገኘው ዳታ የተሳሳተ ዳታ ከሆነ ያ የሚወስደው ዲሲዥን ወይም ደግሞ ያንን ችግር ለመቅረፍ የሚወስደው እርምጃ አስከፊ ሊሆን ይችላል። የተሳሳተ ኢንፎርሜሽን ስላለው የተሳሳተ ዳታ ስላገኘ ማለት ነው። እና ፌልም ሊያደርግ ይችላል። አንደኛው ፓርት ፌል ሲያደርግ ሌላ ሜጀሮችን የሚወሰዱበትን አይነት ነገሮችን የሰው ልጅ ዲቫይስ ማድረግ አለበት። ከዛም አልፎ ተርፎ ደግሞ አገሮች ዓለም አገራት ሁሉ ተሰብስበው በዚህ በአርቲፊሻል ክህሎት ላይ ውሳኔ መስጠት አለባቸው። የጋራ የሆነ ህጎችን ማውጣት አለባቸው። ኢቲካሊ እንዴት ነው መጠቀም የምንችለው? እንዴት ነው ወደፊት እንትን የምንለው የሚለውን ማድረግ አለባቸው። ይሄንን ነው ማለት የምችለው። በፍቃድ
በጣም አመሰግናለሁ ዶክተር ትራይ ታደሰ።
በጣም አመሰግናለሁ በፍቃድ።
ስትከታተሉ የቀያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችን ነበር። ከኛ ጋር ስለቆያችሁ እናመሰግናለን። ዝግጅቶቻችን ላይ ያሏችሁን አስተያየቶች በቪኦኤ አማርኛ የፌስቡክ ገጻችን ላይ እንድታደርሱን እየጋበዝን በዚሁ እናጠቃልላለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በመቆጣጠር ከመላ የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን አብረናችሁ ነበር። በነገው ምሽት እንገናኝ። ጤና ይስጥልኝ። Thank you.